ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹን ጉዳዮች ይዘናል።
ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ፣ ህጻናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስዘጉ እነዚህ ወረዴ በጉድፈቻ በሀገር ውስጥ በየዓለም እንደ ጨው ዘር የተበተኑ ልጆች እንዴት ነው የሚገናኙት የሚለውን ነገር የታሰበ የተቀመጠ ነገር የለም።
በጉዲፈቻ ወደ ውጭ የሚላኩ ልጆች የሚገጥማቸውን ችግርና መፍትሄዎች የጠቆመ አዲስ መጽሐፍ ከሰሞኑ ተመርቋል። የመጽሐፉን ደራሲ ማን ያህልሻል ዳዶን ነው ቀደም ብለን የሰማናቸው። ከመፉ ጋር የተያያዙ ሀሳቦችን ቆየት ብሎ ያጋሩናል።
እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደ ሰው አይቆጥሩንም።
በሳውዲ አረቢያ ለወራት አስቸጋሪ ህይወት ሲገቡ የነበሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ከተወሰኑት ጋር ያደረግነውን ቆይታ በምሽቱ እናስደምጣችኋለን። እኒና ሌሎች ጉዳዮች የተካተቱበትን የዛሬውን ስርጭት ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። የዩናይትድ ስቴትስ አምባሳደር ትሬሲ ጄኮብሰን በአፋር ክልል ጉብኝት አደረጉ። አምባሳደር ትሬሲ ጄኮብሰን ወደ ሰመራ አፋር በመጓዝ ከክልሉ ፕሬዝዳንት አወል አርባ ጋር ተገናኝተዋል። አምባሳደሯ በሰመራ በነበራቸው ቆይታ በክልሉ ያለውን የመልሶ ማቋቋም የረድኤት ድጋፍ ቃኝተዋል። የዩናይትድ ስቴትስ የእርዳታ ድጋፍ ተቋም ዩኤስኤድ በግጭቱ በተጎዱ አካባቢዎች ያሉ ህጻናትና ትምህርት ቤቶች ጋር እየሰራቸው ያሉ ስራዎች ም ቃኝተዋል። አምባሳደሯ ከዚህ በተጨማሪም ከሰመራ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ ኡስማን ጋርም ተገናኝተዋል። አምባሳደሯ ከክልሉ ፕሬዝዳንት አወል አርባ ኡንዴ ጋር ባደረጉት ቆይታም የዩናይትድ ስቴትስ መንግስት ክልሉ እንዲያገግም በግጭቱ ለተፈናቀሉ ሰዎች ድጋፍ ማድረጉን እንደሚቀጥሉ ያስታወቁ ሲሆን 50 ሚሊዮን ዶላር ለልማት እንዲሁም 40 ሚሊዮን ዶላር ለአጣዳፊ የሰብአዊ ድጋፍ በድምሩ የ90 ሚሊዮን ዶላር ድጋፍ እንደሚያደርጉም ገልጸዋል። በሱዳን ዳርፉር አስከፊ የሆነ የጦር ወንጀል ከተፈጸመ ከአመታት በኋላ ከጥቃት ፈጻሚዎቹ መካከል አንዱና ቁልፍ እንደሆነ የሚጠረጠር ሰው በህግ ፊት ሊቀርብ ነው። አሊ ኩሻይ በመባል የሚታወቀው አሊ መሐመድ አሊ አብደኢል ራህማን ከአምስት ቀናት በኋላ ባለም አቀፉ የወንጀለኞች ፍርድ ቤት ICC ሄግ ለህግ ይቀርባል። አሊ ኩሻይብ እንደ አውሮፓውያን አቆጣጠር በ2007 ዓ.ም ነበር የፍርድ ቤት ማዘዣ የወጣበት። እንደ አውሮፓውያን አቆጣጠር ከ2003 እስከ 2004 ዓ.ም ፈጽሟቸዋል የተባሉ 31 የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች ነው የተከሰሰው። እንደ አውሮፓውያን አቆጣጠር በ2020 ዓ.ም እጁን ሰጥቶ ወደ ሄግ የመጣ ሲሆን በቀጣዩ ዓመትም ክሱ መጀመሩ ተረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ከዓለም ህዝብ 1/3 የሚሆነው ወይም 2 ቢሊዮን የሚሆነው ህዝብ በግጭት አካባቢዎች እየኖረ ነው አሉ። ዋና ጸሐፊው ይሄ አሃዝ እንደ አውሮፓውያን አቆጣጠር በሁለተኛው የዓለም ጦርነት በ1945 ከነበረው የላቀ ነው ብለዋል። ዋና ጸሐፊው አንቶኒዮ ጉተሬሽ በየመን፣ ሶሪያ፣ ማይንማር፣ ሱዳን፣ ሄይቲ እና በአፍሪካ ሳህል ክልል ውስጥ እንዲሁም በዩክሬን እየተካሄዱ ያሉ ግጭቶችን ያነሱ ሲሆን እነዚህ ግጭቶች ዓለም አቀፍ ስርዓትን በመናጥ የምግብ የነዳጅና የማዳበሪያ ዋጋዎችንም በማናር ቀውሱን አባብሰውታል ብለዋል። በትላንትናው ዕለት የተባበሩት መንግስታት ድርጅት የጸጥታ ግንባታ ኮሚሽን ጋር በነበራቸው ውይይትም ጉቴሬዥ 84 ሚሊዮን የሚሆኑ ሰዎች በግጭት ምክንያት ለሰብአዊ መብቶች ጥሰቶች በመጋለጥ ቤት ንብረታቸውን ጥለው ተሰደዋል ብለዋል። ይሄ አሃዝ ታዲያ ከዩክሬን የተፈናቀሉ 4 ሚሊዮን ሰዎችንና በዛው በዩክሬን ውስጥ ያሉ 6.5 ሚሊዮኖችን ሳይጨምር መሆኑን የተባበሩት መንግስታት ድርጅት ተቋማት አስታውቋል። በመጨረሻም ዩክሬን ሩሲያ በሰሜናዊ ቸርኒቭና በዩክሬን ዋና ከተማ ኪየቭ ዳርቻ የምታደርገውን ወታደራዊ እንቅስቃሴ ለመቀነስ የገባችውን ቃል አፍርሳለች ሲሉ የዩክሬን ባለስልጣናት አስታወቁ። ሩሲያ በሁለቱ ከተሞች ዙሪያ አነስተኛ እንቅስቃሴ አድርጋለች። ፔንታገን ሩሲያ ጥቂት ወታደሮችን ባለፉት 24 ሰዓታት በኪየቭ ዙሪያ አሸጋሽጋለች ያለ ሲሆን፣ ነገር ግን ማናቸውም ቢሆኑ ወደ መነሻ ጦር ሰፈራቸው አልተመለሱም ብለዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የቀደመ መሰናዶ እንሻገር። ደራሲ ማንያልሻል ዳዶ አያም ወላይታ የተሰኘ መጽሐፍ ከሳምንት በፊት አሳትማለች። ማንያልሻል ነዋሪነቷን በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች ሲሆን በኢትዮጵያ በሕግ ባለሙያነት ለረጅም ጊዜ አገልግላለች። ከአመታት በኋላም በአጋጣሚ በዚህ በዩናይትድ ስቴትስ ላሉ በጉዲፈች የመጡ ህጻናትና ቤተሰቦቻቸው የማቀራረብ ላይ በበጎ ፈቃደኝነት ስታገለግል ቆይታለች። ከኤደን ገረመው ጋር በመጽሐፉ ዙሪያ ተነጋግረዋል። ቃለ ምልልሱ የሚጀምረው ስለ መጽሐፉ ይዘት በምታብራራበት ነው።
መጽሐፉ ይዘት ስለ ወላይታ ባህል ነው የሚያወራው። ወላይታ ውስጥ ባለ አንዲት አካባቢ ኦንቶ የምትባል መንደር ውስጥ አንዲት የ14 ዓመት ሴት ልጅ እንዴት ነው የምታድገው የሚለውን ስለ እሷ ነው የሚያትተው። ሲቆ ነው የምትባለው። ሲቆ ማለት ፍቅር ነው በወላይትኛ። ሲቆ ናት ገጸ ባህሪዋ የ14 ዓመት ልጅ። እኔ ደግሞ ትልቅ ሴት ነኝ እና የእኔ እንዳለ ባትተው በጣም ብዙ ነገር ዘባ ያችን ልጅ አድጌ ነው እና አንዳንድ ቦታ ላይ ለምሳሌ ወላይታ ላይ አብዛኛውን የወላይታን ማህበረሰብ የሚያካትት ታሪክ እንዲሆን ነው ያደረኩት። ለምሳሌ የኔን ታሪክ ነው፣ ግን አንዳንዴ ከኔ ወጣ ብያለሁ። ለምሳሌ የኔ አባቴ ሐኪም ነው የኔ አባት በእውነት ማለት ነው። ግን እዛ መጽሐፍ ላይ የሲቆ አባት ሐኪም አይደለም ገበሬ ነው። ይሄ ያለኛውን ኮሚኒቲ ፕሬዘንት ስለሚያደርግ ማለት ነው። አባቴ እርሻ ውሎ መጥቶ እንዴት እንደሚናገረን፣ እናቴ ደግሞ ቤት ውስጥ ሆና እንዴት እንደምታስተናግድ ቤተሰቡን፣ ፋሚሊው እንዴት ነው አንድ ላይ ደግሞ የሚመጣው። ወላይታ ላይ አባቴ ይመጣል እና ሰፈርቶ መጥቶ ውጭ ይቀመጣል። ጓዳ አይገባም፣ ኩሽና ውስጥ አይገባም። ሴት ናት ኩሽና ውስጥ ያለችው። ግን እዛ ሆነን ግን ውጭ ካለው አባቴ ጋር እናወራለን፣ እናቴ ታወራለች፣ እኛ ደግሞ ተሰብስበን እንሰማለን። ይሄ የኔ ኮንቶ ላይ ያለ የኔ ትዝታ ነው እና ፊክሽን አይደለም። አብዛኛውን ኮሚኒቲው በሚወክል መንገድ ታሪክ የሚያስ
ሴት መሆኗን የ14 ዓመት ልጃገረድ መሆኗን ታዳጊ መሆኗን ደስ የሚል ነው። ያንን የእድሜ ክልል ለምን መረጥሽው? አንቺ በዛ እድሜ ክልል ለየት ያለ ትዝታ ነበረሽ ወይ?
የእድሜ ክልሉን እንኳን የመረጥኩት አሁን ወደ እድሜ መጽሐፉን ለምን ጻፍኩ ወደ ነው ይወስደኛል። ይሄ እንግዲህ በዚሁ አያይዤ ልመልስልሽ እና ይሄን መጽሐፍ እንድጽፍ ያነሳሳኝ አንዱ ምክንያት ከወላይታ አካባቢ በጉድፈቻ መጥተው እዚህ አሜሪካን ሀገር የሚኖሩ ብዙ ህጻናት አሉ እና በሆነ ምክንያት ከዛ ኮሚኒቲ ጋር ተገናኝቻለሁ። ወላጆች በጉድፈቻ የመጡ ልጆች የሚያሳድጉ ወላጆችም ልጆችም የሚያነሳቸው ጥያቄዎች አሉ። ወላይታ አካባቢ ማወቅ የምፈልጉት ነገር አለ እና ይሄ ለምን ይሆናል፣ ይሄ ምን ነበረ፣ ይሄ እንደዚህ ነው እና እመልሳለሁ። ኢሜል ላይ እመልሳለሁ፣ ፌስቡክ ላይ ወደ 100 በላይ የወላይታ ኪድስ የምል የአንድ ጉድፈቻ ቤተሰቦች የምናወራበት ግሩፕ አለን። እዛ ይነሳል። ኢሜል ቴክስት ላይ እመልሳለሁ እና ከዛ አንድ ወዳጄ እሱም በጉድፈቻ ልጅ ከወላይታ አምጥቶ የሚያሳድግ ሚካኤል ማይክል ይባላል። መጽሐፌ ላይ ማክናውለጅ አድርጌዋለሁ እና እሱ አንድ ጊዜ ምናለኝ፣ ለስንት ወላጅ ነው እንደዚህ መልስ እየሰጠሽ የምትችዩ? አንቺን የማያቅስ ከአንቺ ጋር ምንም ኮንታክት የሌለው ወላጅ ከየት ነው ይህን ሁሉ መረጃ የሚያገኘው? ለምን መጽሐፍ አጽፊም አለኝ። ይሄ 2016 ነው እና እውነትም በመጽሐፍ መልክ ብቀመጥ እኮ ለብዙ ወላጆች መልስ ይሆናል በምን ነው አንዱ መሰረታዊ መነሻ ማለት ለእነዚህ ወላጆች እና ለእነዚህ ልጆች መልስ ለመስጠት ነው። ሁለተኛው ምክንያቴ በጉድፈቻ የመጡ ብቻ አይደለም፣ እዚህ የተወልዶ ያደጉት አውሮፓ ላይ አሜሪካ ላይ ያሉ የኢትዮጵያውያን የወላይታ አካባቢ ልጆች ወላጆች ስለ ልጆቻቸው እንዴት ነው እንዴት እንዳደጉ ያወራሉ ወይ? እንዴት ሆነን እዚህ እንደደረስ ለእነሱ መልስ እንደሆን ነው። እንደዚህ ነው ያደግ ነው፣ ይሄን አልፈለው እዚህ የመጣ ነው እንድሉ ነው መጽሐፉን ለመጻፍ የተነሳሳሁት ማለት ነው። እድሜውን የመረጥኩት መጽሐፉን መጀመሪያ የህፃናት ተባለ ስነሳ ማለት ነው። ከዛ ይህንን መጽሐፍ አንብቦ መረዳት የሚችለው የእድሜ ግሩፕ ከ7-8 ዓመት ጀምሬ ያልኩኝ ያንግ አዳልትም እስከ 14-15 ያሉትም ማንበብ ይችላሉ። የእነሱ ታሪክ ነው። ትላልቆች ደግሞ ለልጆቻቸው ይህን ታሪክ ሊያነቡ ይችላሉ። የእኔ እናት እሳዳ ቁጭ ብለ ነው ለእኔ ታሪክ የነገረችኝ። የአሜሪካ አውሮፓ ደግሞ ልጅ ልጆች ስተኙ ነው ታሪክ የምናወራው። ይህን ደግሞ ወላጆች እንዲያነቡ አማካይ እንዲሆን ብዬ ነው ይሄንን ያነሳሁት።
ምናልባት የህግ ባለሙያ መሆንሽ አሁን እነዚህ ሰዎች የሚያልፉበት ሂደትና ለልጆቹ ስሜት ወይ ለቤተሰቦቻቸውም የመገናኘት ጥረት የተጫወተው ሚና አለ ብለሽ ታስቢያለሽ? ይሄንን ሂደት እንድታልፊበት
አንራዘር ፕሬዘንትስ በአዶፕሽን ኢትዮጵያን አዶፕሽን ላይ ፊልም ዶክመንተሪ ፊልም ይሰሩ ነበር እና ዶክመንተሪ ፊልሙ ዋናነት የሚያተኩረው አንዲት ከወላይታ በጉድፈቻ ከወላይታ ኦቶና የሚባል አካባቢ በጉድፈቻ የመጣች እናት የመጣች ልጅ በጉድፈቻ ያመጧት ወላጆች ከተወሰነ ጊዜ በኋላ ለሌላ ሰው አስተላልፈው ይሰጣል። አልቻልንም ብለው ማለት ነው። ያ ቤተሰብ ደግሞ እንደገና ለሌላ ሰው አስተላልፈው ይሰጣል እና ለአንዲት ህፃን አስቢ፣ ከወላጆቿ ተለይታለች። እዚህ ወላጅ እንሆናለን ብለው ያመጧት ሰዎች ደግሞ ለሌላ ወላጅ ሰጡ። እዛ ስትለም ደግሞ ለሌላ ወላጅ። ይሄ በእሷ ልጅ ብቻ አይደለም፣ በጣም የምደጋገም ነገር ነው እና ለሶስተኛ ይችልኝ ለሶስተኛ ወላጅ ስትሰጥ ሶስተኛዋ ወላጅ ይሄ ነገር መቆም አለበት እና በዚህ ዙሪያ ፊልም መሰራት አለበት በሚል ነው። ፊልሙ ከተሰራ በኋላ ስሰራ ፊልሙን የምሰራው ክሩ የፊልም ክሩ ከኒውዮርክ ተነስቶ ወላይታ ሶዶ ይሄዳሉ ማለት ነው። እዛ ፊልም ላይ ልጅቱ የ10 ዓመት ልጅ ሆና ነበረ በጉድፈቻ የተሰጠችው እና ታስታውሳለች። እናቴ ኦሶና የሚባል ሰፈር ነው፣ ሆስፒታል አለን በሰፈራችን። እናቴ ሶዶ ገበያ ላይ አትክልት ትሸጣለች። ይሄን ነው የምታስታውስ። ይሄን ደግሞ በጉድፈቻ የተሰጠች ጊዜ ከእናቷ ጋር የተነሳችው ፎቶ አለ። ያንን ፎቶ ይዞ አስተርጓሚ ይዞ ከኒውዮርክ ወላይታ ሶዶ ገበያ ላይ ይደርሳሉ እና ፎቶ እያሳዩ አትክልት ተራ ሄደው ደረሱ፣ አገኟት እናትየው ማለት ነው። ከዛ ልጅሽ እዚህም ፎቶ አንስተዋል፣ እስቺ እናት ታለቅሳለች፣ በቃ ልጇ ፎቶ አልቅፋ ትስማለች። ይሄ ደግሞ የተሰበሰበ ገበያ የሞላ ህዝብ ያወራል፣ አስተርጓሚው ያስተረጉማል። ግን ዩ ነው አስተርጓሚው ሲያስተረጉም የነበረው እናትየው የምትለውን ነው እንጂ ይሄ ክራውዱ ምን ይላል የተሰበሰበ ህዝብ አላስተረጓም። ፊልሙን ይዘው ክሩ ወደ ኒውዮርክ ከተመለሰ በኋላ ሲያቀርቡት የለም ይሄ ህዝብ ሁሉ የሚያወራው ምን እንደምል አላመጡትም። እና ኃላፊው ነው ይሄ ህዝብ ምን እንደምል ካላወቅን ፊልሙ አይቀርብም ተባለ። እንደገና ሌላ ወላይትኛ የሚችል ሰው ስፈልግ እኔ ተገኘው ማለት ነው። ከዛ ላ እዛ ፊልም ላይ ይሄንን ከገበያ ላይ ያለናትየው እነዛ ሰዎች ሲያወሩ የነበሩትን ነገር አስተረቆምኩ ማለት ነው። እዛ ፊልም ላይ ዳን ራዘር አንዋንትድ ኢን አሜሪካ ነው። በጣም ነው ታች የሚያደርገው ፊልሙ። በአሜሪካ ያልተፈለጉ ማለት ነው አይደል? አንዋንትድ ኢን አሜሪካ ለሶስት ወላጅ ለአራት ወላጅ ልጆቹ እየተላለፉ ስትሰጡ ማለት ነው። በጣም ከባድ ነው እና ያ ፊልም ካየው በኋላ እኔ መተኛት አልቻልኩም። ምን ማድረግ ነው የምችለው? እነዛን ልጆች እንዴት ነው መርዳት የምችለው የምለው ነገር በዛ ተነስቼ ነው ፌስቡክ ላይ ያንን ግሩፕ ጆይን ያረኩት። በዛ ተነስቼ እዚህ ተክስ ሌላ ስቴት ላይ የምሰራ አንድ እንጆ አለ፣ ኢትዮጵያን አዶፕሽን ኮኔክሽን የምል አሁን ስማቸው ቤተሰብ ፍለጋ ነው የምለው። እነሱ ጋር እነሱ እንጆ ፈልጌ አግኝቼ ቦርድ ውስጥ ገባው። በቃ ምን ላድርግ የሆነ ነገር። በዛ ማል ደግሞ ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ፣ ህጻናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስዘጉ እነዚህ ኦልሬዲ በጉድፈቻ በሀገር ውስጥ በየዓለም እንደ ጨውዘ የተበተኑ ልጆች እንዴት ነው የሚገናኙት የሚለውን ነገር የታሰበ የተቀመጠ ነገር የለም እና እነዛ ህፃናት ከተለያየ ገጠር አካባቢ ነው እዚህ ጋር የመጡት። ወላጆቻቸው ፖስታ የላቸው፣ ስልክ የላቸው፣ ኢንተርኔት ኢሜል አያውቁም። እንዴት ነው የሚገናኙት እነዚህ ወላጆችና ልጆች? ተቆራርጠው ቀሩ እና ምናልባት አንድ ልጅም ሁለት ልጅም እንኳን መልስ መስጠት ከቻሉ ተመልሼ እነዛን ወላጆች ማገናኘት ከቻልኩ በምን ነው ወደዚህ የገባው።
አድማጮቻችን እንዲሁም ተመልካቾቻችን አያም ወላይታ የተሰኘው መጽሐፍ ደራሲ ማን ያልሻል ዳዶ ጋር ያደረግነው ቆይታ ሙሉ ክፍል ይሄ አይደለም። ተከታዩ ክፍል ደግሞ በሚቀጥለው ቀን ይቀርባል። አብራችን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባ እንሻገራለን። ቀጣዩ ዘገባ ወደ ሌላኛዋ የኢትዮጵያ ከተማ ድሬዳዋ ይወስደናል። በድሬዳዋ ከዘራ የመንገድ ዳር ዛፎችን በመትከል በመንከባከብ 11 ዓመታትን ያሳለፈው ወጣት ዋለል መኮንን ስራውን ከሚደግፉ ሰዎች የገንዘብ ድጋፍ ከሰሞኑ ተበርክቶለታል። የከተማዋ አስተዳደርም በጥሬ ገንዘብና በአይነት ተጨማሪ ድጋፎችን ሊያበረክትለት ቃል ገብቷል። አዲስ ቸኮል ዋለል መኮንንና የከተማዋ ነዋሪዎችን አነጋግረው ተከታዩን ልኮልናል።
እንደ ድሬዳዋም እንደ ከዘራ ልጅነቴም ያው ከዚራ የምትታወቀው በፊት በዛፉቿ ጥላ ነው። ብዙ የሀገራችን ዘፋኞች ዘፍነውለታል። ያ ነገር ግን አሁን በእኛ እድሜ ላይ ቆሟል፣ የሆነ ቆሟል። ስለዚህ እንደ ድሬዳዋ ልጅነቴ እንደ ከዚራ ልጅነቴም ይሄን የራሴ አድርጌ በምችለው መጠን ከዚህ መንገድ ጀምሬ እየሰራው ነው። ወደፊት ደግሞ የምችለውን ያህል ወደ ሌሎች አካባቢዎችም እየሄድኩ አስፈላጊ እርዳታና ድጋፍ ከተደረገልኝ ቀሪውን ከዚራ ለማልማት ፈቃደኛ ነው። 11 ዓመቴ ብዙ ውጣ ውረድ አሳልፍ ያለው ውሃ ተቆርጦብኝ ነበር። ከቤት ወጥቼ መንገድ ላይ እዚህ የምታየው መንገድ ላይ እስከ መኖር ደረጃ የደረስኩት ይህን ስራ በማለቴ ነው። እና ቤት ሳይኖርህ ውሃ ሳይኖርህ አትክልተኛ ሆነ አትክልት መንከባከብ ይከብዳል። ስለዚህ ከጎረቤቶቼ ውሃ እየለመንኩ የቆጣሪ እየከፈልኩ ብዙ ችግሮችን አሳልፌ ነው እዚህ የደረስኩት። ግን ስራው ደስ ይላል። አሁን ባለ ውጤት በጣም ደስ የሚል ነው። ያው ከተማችን ውስጥ ካሉት ቆንጆና አረንጓዴ መንገዶች ውስጥ አንዱ ሆኗል። የተለያዩ ሰዎች ለሰርግ፣ ለልደት የምረጡኝ ዘመቻ ሁላ ሳይቀር የሚደረግበት ሰው ተሰብስቦ ማህበራዊ እንትን የሚያሳልፍበት ቦታ ሆኗል። ይህ ለእኔ ትልቅ ደስታ ነው። ወደፊት ደግሞ የበለጠ እኔም ተጠቅሜ አካባቢውንም የበለጠ ማለማበት ሁኔታ ይፈጠራል ብዬ ነው የማምነው።
ዋለልኝ ያለማው መንገድ ለፊልም፣ ለፎቶ፣ ለሰርግና ሌሎች መርሃ ግብሮች ተመራጭ ሆኗል። ብዙም ድምፁ ሳይሰማ ዛፎችን ሲንከባከብ የኖረው ዋለልኝም ትክክለኛ ስራና ማንነቱን የሚያንጸባርቅበት ሚና ተሰጦት በዚሁ ቦታ ላይ የከበረ ድሃ የተባለ ፊልም ላይ ተሳታፊ ነበር።
መስጠት ዳሆኑ ብያቃል መስጠት ዳሆ
መስጠት እኮ ተግባር ነው። ያልሰጠ ስጦታ መልካም ምኞት ወይም ተስፋ ነው እንጂ ስጦታ አይሆንም። ነገር ግን የመስጠት መጀመሪያ ሊሆን ይችላል። እኔ ካለፉት 8 ዓመታት ጀምሮ የተከልኳቸው ዛፎች ስተክል፣ ስንከባከብ በምላሹ ምንም አገኛለሁ ብዬ አለ። ዛሬ ግን ጠቅመውኛል። ቤቴ በልማት በፈረሰ ሰዓት የዛፎቼ ጥላ ዛሬ ቤት ሆኖኛል።
ዋለልኝ ስራውን ለማስፋት በቅርቡ የሚያውቃቸው ወዳጆቹን ድጋፍ ሲጠይቅ የነበረ ሲሆን የልጅነት ጊዜውን በከዚራ እንዳሳለፍ የሚናገረው የተባረክ አስፋው ግን የተጠየቀውን ድጋፍ ብቻ ከማድረግ ይልቅ ሰፋ ያለ ነገር ለዋለልኝ አስቦለታል።
ሳየው ብዙም ደጋፊ የለውም። ዋለልኝ አይናገርም። ዋለልኝ እንደ ሌሎቹ ብዙ የሚያወራ ሰው አይደለም። ሰርቶ መኖር እንጂ አውርቶ መኖርን የሚወድ ሰው አይደለም። ስለዚህ እች ዓለም ደግሞ አሁን በዋለልኝ አይነት ሀሳቢያ የምትቀበልህ አይደለችም። ስለዚህ ዋለልኝ ቢናገርለት ሰው ያስፈልጋል። ዋለልኝ ስራውን የሚያሳይለት ሰው ያስፈልጋል። መነሻ የሆነኝ እውነት ለመናገር አሁን የሪሰንቱን የቅርቡን መነሻ የሆነኝ እሱ ነው። እንግዲህ እንዳልኩ የልጅ ተናግሮ አያውቅም። ይትባረክ በዚህ ጋር ሳል አስቁሞኝ እነኚህ መሳሪያዎችን ብትገዛልኝ ብሎ አይነታቸው ወደ 10-15 የሚሆኑ መሳሪያዎችን ጽፎ አመጣ። አይ ይሄማ ትንሽ ነው፣ ከተባበርን ከዚህም በላይ ማድረግ እንችላለን እጥፍ እጥፍ በሚል እንግዲህ ሶሻል ሚዲያን ለበጎ መጠቀም አንደኛውም ጠቀሜታው ይሄ ነው። ሶሻል ሚዲያ ላይ ጻፍኩት። የድሬዳዋ ልጆችም የድሬዳዋ ልጆች ያልሆኑም ይሄንን ቦታ የሚያውቁም ይሄን ቦታም በፎቶ ብቻ የሚያውቁትም ሳይቀር ከመላው ዓለም ከዚህ ምለህ የለም ከመላው ዓለም 100,504 ብር እኔና ዋለልኝ በከፈትነው አካውንት በአንድ ሳምንት ጊዜ ውስጥ ገቢ ሆኗል ማለት ነው።
በዚህ ምስጋና መርሃ ግብር ላይ የተገኙት ከንቲባ ከድር ጀዋርም በአስተዳደሩ ስም 50,000 ብር ሊሰጡ ቃል ገብተዋል።
እንደ አስተዳደር ይሄ ልጅ ሰለቸኝ ደከመኝ ሳይል ረጅም ጊዜ ሲሰራ ነበረና በከንቲባው ጽፈት ቤት ስም ያው 50,000 ብር ጠዋት ቃል ገብቼለታለሁ እሰጣቸው።
ከንቲባ ከድርና የህግ ባለሙያው ይትባረክ ወጣቱ ዋለልኝ ስራውን እንዲያሰፋ ሌሎች የድሬዳዋ ሰፈር ወጣቶችም የዋለልኝን አርአያ እንዲከተሉ ምኞታቸውን ገልጸዋል።
ህይወት ነው። ድሬዳዋ ካለዚህ በራ ዛፍ መኖር አይቻልም። ሁላችንም እስትንፋሳችን ስለሆነ በዚሁ መልክ ባለንበት ማንከባከብ አለብን። ዋለልኝ ወንድማችን ያው እዚህ ብቻ ሳይሆን የቀበሌ ስራ አስፈጻሚ መኖር ነበረበት። የእሱ መንደር ነው ዛሬ ያለ ነው ቢኒያም። ሌሎቹን ከዚራ ውስጥ ያሉትን ቦታዎች እንዲሁ ለበጎ አድራጊ ወጣቶች እየሰጠ ግሪነሪውን ማድረግና የከዚራ ዛፍ ጥላ ስር ተብሎ የሚዘፈንለትና በሁሉም የሚታወቀው ነገር ቀጣይነት እንዲኖረው እንፈልጋለን ብዬ ነው የማስበው።
ቀጣይ እንግዲህ የመጀመሪያው እኔ በግለሰብ ደረጃ የማስበው ከእሱም ጋር የተነጋገር ነው ምንድን ነው፣ አንተ ፓዮኒር ነህ ወይንም ደግሞ አንተ አርአያ መሆን መቻል አለብን። አንደኛው ምክንያቱም ከዚህ ራብ አይደለም ድሬዳዋ ማለት 24ቱ ቀበሌ ወይንም ደግሞ በአሁኑ 9ኙ ቀበሌ ነው። ስለዚህ ከዚራች ብቻ ስለሆነች ለማ ማለት ወይ ማረንጓዴ ሆነ ማለት አይደለም፣ ግን ዋለልኝ ኢንስፓየር ያረጋል። ስለዚህ እንደ ዋለልኝ ከሰራ ሁሉም ሰው የሚሸለምበት፣ ሁሉም ሰው የሚመሰገንበት፣ ሁሉም ሰው የሚሞገስበትን አትሞስፌር መፍጠር ነው አንደኛው የአእምሮ ስራ ማለት ነው።
ዋለልኝ የጎረቤቶቹ ምርቃትና መበረታቻም አልተለየውም። የተደረገለት ድጋፍ ከፍተኛ መነቃቃት እንደፈጠረለት የሚናገረው ዋለልኝ የትኩረት አድማሱን አስፍቶ ተጨማሪ ከዚራ መንገዶችን በዛፍ የማልማት እቅድ አለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለቀደሙ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ እንሻገር። ሳውዲ አረቢያ እስር ቤቶችና በማቆያ ጣቢያዎች ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ትናንት ከሰዓት በኋላ 438 ኢትዮጵያውያን ከሳውዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ የተመለሱት ዜጎች 936 መሆናቸውን የኢትዮጵያ መንግስት አስታውቋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይደመጣል።
በሳውዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ህይወትን በመምራት ላይ ይገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ ሀገራቸው ተመልሰዋል። ከነዚህም 341 ሴቶች ሲሆኑ የቀሩት ህጻናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባዬ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት እየደረሱ ኢትዮጵያውያን መኖራቸውንም ታብራራለች።
ህጻናቶች እየሞቱ ነው። ነፍሰ ጡሮች ቅዝቃዜ ነው፣ ሙቀትም አለ። በራቅ ላይ ነው የሚተኙት። ወንድሞቻችን እየተሰቃዩ ነው ያሉት። ድምጽ ቢሆንም ማንም ሲረዳን የለም። 6 ወር ሙሉ ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች ተስፋ በመቁረጥ ላይ። ይህ ነገር የሆነው እዚህ ኤምባሲ ጋር ደውለን ስለ ሰፋራ ስንጠይቀው ሳምንት ይሉናል፣ 2 ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት አለች። ራሷን አጠፍታ እንኳን ወደ ካሻ መጠያ በበጠኛ ተጠቅልላ ነው የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ህዝብ፣ ለሴቶች፣ ለወንዶች።
በሳውዲ ስላሳለፉት መከራ አስተያየታቸውን የሰጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶ እጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል።
ትግስት እባላለሁ። እኔ የመጣሁት ከሳውዲ አረቢያ ነው። እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚህ ታሞ ሰው ሙቶ በእርግጫ ነው በቆሻሻ ኪስ ነው አንስቶ ወደዛ የሚጥሉት። በፍሪጅ ነው የሚቀመጠው። መንግስት አለን አይደል? ለአንድ ሰው 7 ወር 8 ወር 1 አመት ይታሰራል። ወንጀል ወይ ሰው ገሎ ሰርቆ አይደለም የሚታሰረው፣ ለስራ ነው የሄድ ነው። ለምን እንታሰራለን? ብዙ ልጆች ንብረታቸው፣ ብራቸው፣ ስልካቸው፣ ሻንጣቸው ተዘርፎ ሳያገኙ በባዶ እጃቸው ነው። ስንሄድ እንኳ እንደዚህ ሆነን አልሄድንም። እንደዚህ በባዶ ነው የመጣ ነው።
የእኛ መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመጣሉ። የሚበሉት ግማሽ ቂጣ ታገኘ ግማሽ ቂጣ ተቆርጦ ነው። ሁለተኛ እኛ ሴቶች ልጆች ነን። ወር አበባ ይመጣብናል። ሳሙና የለንም። የተለያየ በጣም አስጸያፊ ጉዳይ አለ። እንኳን የመኖሪያ ፍቃድ የተበላሽቶ አንተ ህጋዊ ሆነህ መኪናክን ንብረትክን የሳውዲ መንግስት ይወርሳል። ለምንድን ነው የሚወርሰው? የሚቆረቆርልክ የለም። ዜጋ ተኮር ይባላል። የታለ ዜጋ ተኮር?
በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ህይወት ነጻ ወጥተው ወደ ሀገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል።
በተለይ ወንዶች፣ ፍትህ ለወንዶች ይገባል። ወንድሞቻችን እየታመሙ ነው፣ ደም እየተፉ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅዳች የራሳችን ጉዳይ ነው የሚባለው። በሀገራችን አንድ ሰው ላጠፋ የምትሰደበው ግን እምዬ ኢትዮጵያ ናት የምትሰደበው ሀገራችን ቤታችን ነው። 2 ዓመት 3 ዓመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ፣ እንዲሰጥም አንፈልግም። በትክክለኛ እንጂ ገቡልነን የምንፈልገው ወንድሞቻችን እየሞቱ ነው፣ እህቶቻችን እየሞቱ ነው። ነፍሰ ሞተች አለች እርዋትኝ።
ኢትዮጵያ ተብላ የምትጠራው ዜጋ ኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበት እከክ እየወረረ ይገባናል። የመንግስት ችግር እንዳለ አገሪቷ ጦርነት እንዳለ ብናቅም ግን አገራችን ገብተው ይሞቱ። ግን እዛ በሰው ሀገር እናንተ እንስሳ ናችሁ፣ ከብት ናችሁ፣ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን ቅድማቶቻችን በጀግንነት ነበረ።
የእኛ ኤምባሲ በጥፊ በእነሱ ፊት ይመታል። ችግር ክልል ገጽ እንደስትሄድ በእነሱ ፊት ያዋርድሃል። ለምን እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚህ አምጥቶ ይበድለን፣ እዚሁ እንበደል፣ እዚሁ በሀገራችን ገበናችንን አደባባይ ላይ ለምን መሰደብ ያንሆናለን? ለምን እዚሁ ራሳችን በራሳችን መሸፈን አለበት። ይሰረንም ይስቀለንም ምንም ይሁን በሀገር ላይ ይሁን ድህነት ማድረግ እንሙት በሀገራችን። ኤርትራ እኮ አንድ ዜጋው አይነካም። መንግስቷ ለምን ነብር ስለሆነ የሚበድላቸው ግን በሀገራቸው ነው። በሰው ሀገር አይበደልም፣ በራሳቸው ሀገር። ይህን ምለው በጣም ስለተናደርኩ ነው እንጂ
መንግስት ከወራት በፊት ከ42,000 በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል።
ቅድሚያ የተሰጣቸው ሴቶችና ህጻናት ናቸው። በጤንነታቸውም ደከምያት። በዚህ መሰረት 493 የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብቷል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። 45,000 የሚሆኑ ከ100,000 ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው።
ዜጎች እንግልት እንዳይደርስባቸውና በሰላም ወደ ሀገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁኑ ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑንም አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡ ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል።
102,000ዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት፣ የምግብ አቅርቦትን በሚመለከት ወደ የአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የሚባሉ በርካታ የውሃ አቅርቦት፣ የንጽህና አቅርቦቶች፣ እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን መቀበል ጀምረናል። ከዚህ ሬጅስትሬሽን አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜያቶች ይሄዳሉ። በዛሬው ዕለት የተመለሱ ከ400 በላይ ስደተኞችን ጨምሮ በሳውዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100,000 በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7-11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን 16 መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት 3 ቀናት በየዕለቱ በ3 በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተዘጋጀላቸው የተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት ቋሚነት የማቋቋም ስራ እንደሚሰራም ተገልጿል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶዎች እነዚህ ነበሩ። በመስተንግዶ ሀብታሙ ስዩም፣ ቅንብሩ ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።